ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ግብጽ በታላቁ ህዳሴ ግድብ ላይ የምታነሳቸው ሐሳቦች የኢትዮጵያን ቀይ መስቀር የሚያልፍ ነው ስትል ለኢትዮጵያ አስገነዘበች። የውሃ መስኖ ኢነርጂ ሚኒስትር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብጽ መካከል እየተደረገ ባለው የሶስትዮሽ ውይይት ዙሪያ አብራሪያ ሰጥተዋል። አድማጮች፣ በዚህ ርዕስ ላይ በዕለቱ አብይ ርዕስ ዝርዝር ይዘናል።
በመጽሔት ክፍለ ጊዜም እንደዚሁ የተለያዩ ዘገባዎችን አጠናቅተናል። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን። የዛሬ ማክሰኞ መስከረም 32012 ዓ.ም ስርጭታችንን ይዘን ቀርበናል። ቆንጅት ታዬና
አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ አይደን አትጉ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና
ግብጽ በታላቁ ህዳሴ ግድብ ላይ የምታነሳቸው ሐሳቦች የኢትዮጵያን ቀይ መስመር የሚያልፉ ናቸው ስትል ኢትዮጵያ አስገነዘበች። የውሃ መስኖና ኤነርጂ ሚኒስትር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብጽ መካከል እየተደረገ ባለው የሶስትዮሽ ውይይት ዙሪያ ማብራሪያ ሰጥተዋል። ታላቁን የኢትዮጵያ ህዳሴ ግድብ በሚመለከት ኢትዮጵያ፣ ግብጽና ሱዳን የሚያካሂዱት ድርድር አጣብቂኝ ውስጥ ገብቷል የምትለው ግብጽ በበኩሏ ዓለም አቀፍ ሽምግልና እንዲገባበት ጥሪ አድርጋለች። የኢትዮጵያ መንግስት በበኩሉ በሶስቱ ሀገሮች ድርድር ውስጥ ዓለም አቀፍ ሽምግልና እንዲገባ መጠየቁን አውግዞ የግንባታውን ሂደት ያሰናክላል ብሏል። ዩናይትድ ስቴትስ በበኩሏ ታላቁን የህዳሴ ግድብ ውሃ መሙላትንና ስራውን ማስቀጠልን አስመልክቶ ኢትዮጵያ፣ ግብጽና ሱዳን በትብብር በዘላቂነትና በጋራ ጥቅም ላይ የተመሰረተ ስምምነት እንዲያደርጉ እንደምትደግፍ አስታውቃለች። በዚህ ጉዳይ ላይ የተቀናበረ ዘገባ በምሽቱ አብይ ርዕስ ይዘናል።
የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ሰበር ሰሚ ችሎት በነ ብርጋዴር ጄኔራል ተፈራ ማሞ መዝገብ አቃቤ ሕግ የጠየቀውን ተጨማሪ ጊዜ ቀጠሮ ይግባኝ ውድቅ አድርጎ ክስ የመመስረቻ 14 ቀን የጊዜ ቀጠሮ ፈቅዷል። አስቴር ምስጋናው ከባህር ዳር አጠር ያለ ዘገባ አድርሳናለች።
ሰኔ 15 ቀን በአማራ ክልል ከፍተኛ አመራሮች ግድያ ተጠርጥረው ማረሚያ ቤት በሚገኙት በነ ብርጋዴር ጄኔራል ተፈራ ማሞ የክስ መዝገብ በአቃቢ ሕግ የቀረበውን ተጨማሪ የጊዜ ቀጠሮ ይግባኝ በሰበር ሰሚ ችሎት ሲታይ መቆየቱን የክልሉ ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ገልጿል። ጉዳዩ በባህር ዳር ወረዳ ፍርድ ቤትና በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተደጋጋሚ የጊዜ ቀጠሮ በመስጠት ጉዳዩ መታየቱን በመዝገቡ መያዙን በችሎቱ ተገልጿል። በስር ፍርድ ቤቶች መርማሪ ቡድኑ 145 የሰው ምስክሮችን አሰምቷል። 13 ደግሞ የቴክኒክ ምርመራ ውጤቶችን አቅርቧል። በዚህም ማስረጃ ባልተገኘባቸው 113 ተጠርጣሪዎች በነጻ እንዲለቀቁ መደረጉን ገልጿል። መርማሪ ቡድኑ ወንጀሉ ውስብስብና የተፈጸመውን በጸጥታና በደህንነት ሙያ ባላቸው ሰዎች በመሆኑ የሰውና የቴክኒክ ማስረጃዎችን በተፈለገው ፍጥነት ማቅረብ አለመቻሉን ገልጾ ተጨማሪ የጊዜ ቀጠሮ እንዲሰጠው በይግባኝ ያቀረበውን ጥያቄ ችሎቱ መመርመሩን ገልጿል። በዚህም መርማሪ ቡድኑ ቀሩኝ የሚላቸው ምስክሮች 6 ወይም 7 በመሆናቸው የቴክኒክና የፎረንሲክ ማስረጃዎችን ራሱ በቦታው ሄዶ ማምጣት የሚችል መሆኑን በችሎቱ በመታመኑ አቃቢ ሕግ የጠየቀውን ተጨማሪ የጊዜ ቀጠሮ ይሰጠኝ ይግባኝ ውድቅ በማድረግ እስከ ጥቅምት 12 2012 ዓ.ም ድረስ ክስ እንዲመሰርት ትዕዛዝ ሰጥቷል። ተጠርጣሪዎቹ እስከዚያ ድረስ በማረሚያ ቤት እንዲቆዩ ትዕዛዝ አስተላልፏል። ይህ በእንዲህ እንዳለ የነ ብርጋዴር ጄኔራል ተፈራ ማሞ ጉዳይን ለመከታተል በርካታ ወጣቶች ወደ ክልሉ ጠቅላይ ፍርድ ቤት ቢመጡም ከቅጥር ግቢው ርቀው እንዲቆሙ ተደርገዋል። ወጣቶቹ በርቀት ሆነው ግን ጀግኖቻችን ይፈቱ የሚል መፈክሮችን እና የተቃውሞ ድምጾችን አሰምተዋል። ችሎቱ ከተጠናቀቀ በኋላ ወጣቶቹ በእጃቸው የተቃውሞ ምልክት በማሳየት አማራ አማራ በማለት ከፍርድ ቤቱ ፊት ለፊት ቆመው ድምጻቸውን አሰምተዋል። በዚህ ጊዜ የክልሉ ልዩ ኃይል ፖሊስ በአስለቃሽ ጭስ ወጣቶቹ እንዲበተኑ አድርጓል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን ለዘገባው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቱርክ ገብታ የጥቃት እርምጃዋን እንድታካሂድ መንገዱን ለማመቻቸት የዩናይትድ ስቴትስ ልዩ ኃይሎች ከሶሪያና ቱርክ ድንበር አካባቢ እንዲወጡ ያዘዙ ቢሆንም ሶሪያ ያሉትን የኩርድ ኃይሎች ተውናቸው ማለት አይደለም እያሉ ናቸው። ትራምፕ በትዊተር ባወጡ ጽሑፋቸው ከሶሪያ እየወጣን ሊሆን ይችላል፣ ግን በፍጹም ኩርዶችን ተውናቸው ማለት አይደለም። ልዩ ሕዝብ ግሩም ተዋጊዎች ናቸው ብለዋል። ትራምፕ ዛሬ ባወጡት ሌላ የትዊተር ቃላቸው ደግሞ ቱርክን አድንቀው ሲያበቁ ፕሬዚደንቱን ሬቼፕ ታይፕ ኤርዶዋንን በሚቀጥለው ወር ዋይት ሀውስን ይጎብኙ ሲሉ ጋብዘዋል። ዋይት ሀውስ ሶሪያና ቱርክ ድንበር ላይ ያሉት 50 የዩናይትድ ስቴትስ ልዩ ኃይሎች እንዲወጡ በድንገት ትዕዛዝ መስጠቱ በዋሽንግተንና በዓለም ዙሪያ ብዙዎችን አስደንግጧል። የዛሬው የፕሬዝደንቱ ሙገሳም የሰሜን አትላንቲክ ቃል ኪዳን ድርጅት አጋር የሆነችውን ቱርክንና በጸረ እስላማዊ መንግስት ጦርነት ቁልፍ ሚና ያላቸውን ኩርዶችን ለማባበል የታለመ ይመስላል። በመጽሔት ክፍለ ጊዜ ዘገባ ይታከልበታል።
የኢራቅ ፕሬዚዳንት ባርሃም ሳልህ በመንግስት ተቃዋሚ ሰልፈኞችና በመገናኛ ብዙሃን አባላት ላይ የደረሱትን ጥቃቶች አወገዙ። ሳምንቱን በተቃውሞ ሰልፎችና በተያያዥ ግጭቶች ላይ ከ100 በላይ ሰዎች ተገድለዋል፣ 6000 ሰዎች ደግሞ ቆስለዋል። ጥቃቱን የፈጸሙት ወንጀለኞችና ጠላቶች ሲሉ የጠሯቸው ፕሬዚዳንቱ ግጭቱ እንዲገታ ተማጽኖ አቅርበዋል። ሳልህ በቴሌቪዥን ለመላ አገሪቱ በተላለፈው ንግግራቸው አገራችን ካሁን ቀደም ያለፈችበት ውድመት፣ ደም መፋሰስ፣ ጦርነትና ሽብርተኝነት ይበቃታል ነው ያሉት። ትናንትና የአገሪቱ ጦር ሰራዊት በባግዳድ ሳድር ቀበሌ በተቃዋሚ ሰልፈኞች ላይ ከመጠን ያለፈ የተባለ ኃይል መጠቀሙን አምነዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የዩክሬን ባለስልጣናት ምን እንደተነጋገሩ ምክር ቤት ፊት ቀርበው ቃላቸውን እንዲሰጡ የተጠሩት በአውሮፓ ሕብረት አምባሳደር የነበሩት ጎርደን ሶንላንድ እንዳይቀርቡ በውጭ ጉዳይ ሚኒስቴር መታዘዛቸውን ተከትሎ የምክር ቤት አባላት በፕሬዝደንቱ ላይ ፍትህ የማደናቀፍ ክስ ሊመሰርቱ እንደሚችሉ የምክር ቤቱ የፍትህ ኮሚቴ ሊቀመንበር ፍንጭ ሰጥተዋል። ዲሞክራቱ ኮንግረስማን አዳም ሺፍ እኚህን ምስክር እንዳይቀርቡ ማድረግ፣ ሰነዶቹንም አለመስጠት የኮንግረስን ህገ መንግስታዊ የስራ ሂደት የማደናቀፍ ተግባር ተጨማሪ ጠንካራ ማስረጃ እንደሆነ አድርገን እንይዘዋለን ሲሉ አደም ሺፍ በካፒቶል ሂል ለጋዜጠኞች ተናግረዋል። ፕሬዚደንት ትራምፕ በበኩላቸው ሶንላንድ ቃላቸውን እንዲሰጡ የተጠሩት ሪፐብሊካኖች መብታቸውን በተነፈጉበት፣ ህዝቡ ሀቁን እንዳያይ በተከለከለበት የይስሙላ ሸንጎ ነው በማለት ተከላክለዋል። አምባሳደሩ ከዛሬ ማክሰኞ ጠዋት ጀምረው በተወካዮች ምክር ቤት 3 ኮሚቴዎች ፊት በዝግ ስብሰባ ቃላቸውን እንዲሰጡ ነበር የታቀደው። ይሁን እንጂ መስሪያ ቤታቸው የሰጣቸውን ትዕዛዝ መከተል የግድ ሆኖባቸዋል ሲሉ ጠበቃቸው ተናግረዋል።
አፍቃሪ ዲሞክራሲ ሰልፈኞችን በተመለከተ ምን እንደምናደርግ ቻይናን እርዳታ አንጠይቅም ብለው ከመናገር የተቆጠቡት የሆንግ ኮንግ አስተዳዳሪ ካሪ ላም አጥብቄ የምፈልገው ራሳችን መፍትሄውን እንድናገኝ ወይም እንድንሻ ነው ሲሉ ተናግረዋል። ለአራት ወራት በቀጠለው ተቃውሞ የሆንግ ኮንግ ኢኮኖሚ በተለይም የቱሪዝም ኢንዱስትሪው በጣም ተጎድቷል። የማዕከላዊ መንግስትም ሆነ የሆንግ ኮንግ አስተዳደር አቋም ግዛቲቱ የራሷን ችግር ራሷ፣ ሁኔታው ከተባባሰ ግን ማናቸውንም አማራጮች ክፍት አድርጋለች ብለዋል። ዛሬ የሆንግ ኮንግ ፖሊሶች 77 ሰዎችን በጭንብል መሸፈን የሚከለክለውን ደንብ በመጣስ አስረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ አሃዱ ሬዲዮ ላይ ማለትም 94.3 ላይና በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ።
ጉጂና በወለጋ የሚንቀሳቀሱ ያሉት ሰዎች በሰላም ወደ መሃል አገር መምጣት አለባቸው። ይሄን ለማድረግ የሚያስችል ምቹ ሁኔታ መንግስት መፍጠር አለበት። እነሱም እንዲፈጠርላቸው ማድረግ አለባቸው።
የኢትዮጵያ መከላከያ ሰራዊት ምክትል ኢታማዦር ሹም ጀነራል ብርሃኑ ጁላ ናቸው። ሙሉ ዝግጅቱ በሁለተኛው አጋማሽ ቆየት ብሎ ይቀርባል። አሁንም ቆየት ብለው ከሚቀርቡ ዝግጅቶች ሌላ አንድ እናሰማችሁ።
ከደረት በስተጀርባ በኩል የሚያቃጥል ስሜት ከጨጓራ ወደ ላይ የሚፈላ እንደ እሳት የሚያቃጥል ስሜት ነው። ብዙ ጊዜ ምግብ ከተበላ በኋላ የሚከሰት ነገር ነው።
በልማድ ቃር በመባል በሚታወቀው የህመም ስሜት ምንነትና ሕክምና ዙሪያ ከፕሮግራሙ ተከታታዮች በደረሱ ጥያቄዎች መነሻነት የተሰናዳ ቅንብር ነው። ሙያዊ ትንታኔውን የሚሰጡን ዶክተር እንዳለ ካሳ የውስጥ ደዌ እንዲሁም የጨጓራና የጉበት በሽታዎች አማካሪ ሐኪም ናቸው። በሁለተኛው አጋማሽ በሐኪሙን ጠይቁ ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ።
በትግራይ ክልል አዲአር ዳሮ ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽሟል ያሉት ኃላፊ ከህግ አግባብ ውጪ በዋስ ተለቋል ሲሉ በዛሬው ዕለት የተቃውሞ ሰልፍ ወጥተዋል። ዓለም ፍስሐዬ ዝርዝር አለው።
በሰሜን ምዕራብ ዞን የላለ አዲያቦ ወረዳ አዲአር ከተማ የሚገኙ ቁጥራቸው ወደ 15000 የሚገመቱ ነዋሪዎች ተቃውሟቸውን የሚገልጽበት መፈክር ይዘው ስሙን ለይተው ጠቀሱት አንድ የወረዳ ፖሊስ አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምጻቸውን አሰምተዋል። በሰልፍ ላይ የተሳተፉት ስለ ተቃውሞ ምክንያት ሲናገሩ በመንግስት የስራ ኃላፊነት ላይ የሚገኘው ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ ነገር ግን ከ10 በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። ግምገማው ላይ ጉዳቱ ደርሶብናል ያሉት ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪም በሐሰት በማስመስከር ወንዶች ያለ አግባብ እንዲታሰሩ አድርገዋል በሚል ሰልፈኞች አቤቱታ አሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉን ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። በሰልፉ ላይ ተሳታፊ ከነበሩት አንዱ ሌተናል ኮሎኔል መኮንን አማረ ስለ ሰልፍ ዓላማ ለአሜሪካ ድምፅ ሲያስረዱ
የርማዮ እና መበገሲ ዕላማታቱ ኣብ ደቂ ኣንስትዮ ዝበፅሕ ዘይተደለየ መጥካዕቲ ብቡእ ዘይኮነ መጥካዕቲ ሕገ መንግስታዊ ፅሕፈት ተፃሒሱ እውን እዩ ብካልትና ዘረጋገፅ ናይ መጥካዕትታት ዝፍፀም ዘሎ ኣብ ደቂ ተዋሕደ እውን እንተኾነ ናይ ሓሰት ምስክር ብጣዕሚ ተጋሊሉ ውልቀ ሰባት
ይሆን የደረሰውን በደል ተቃውሞ ድምጻችን ይሰማ ነው አደባባይ የወጣው ብለዋል። ኮሎኔል መኮንን አያይዘው ለተቃውሞ የወጣው ሰልፈኛ አቶ ሀጎስ ካሳ የተሰኙትን የወረዳ አስተዳዳሪ አግኝተው ጥያቄያቸውን መስጠታቸውን ተናግረዋል። የላዕላይ አዲያቦ ወረዳ የህዝብ ግንኙነት ምክትል ኃላፊ መምህር ሙልጌታ ገብረየሱስ ስለ ሁኔታው ከአሜሪካ ተጠይቀው
ናይ ተወዲ ጥቃቱ ብርክት ዝበለ ስለዝኾነ ዳርጋ ብፍዕታት ኢነ ስለዝወሰዶ ተን ደቂ ኣንስትዮ ድምፅና ክነስምዒና በተለይ ተወዲ ብወሓስ ይወፅ ዝበሃል ነገር ኣሎ።
በደልን ፈጽሟል የተባለውን የወረዳ ፖሊስ አባል ለማግኘት በተደጋጋሚ የእጅ ስልኩ ላይ ደውለን ልናገኘው አልቻልንም። በተጨማሪም የወረዳው ጸጥታ ኃላፊ አቶ በላይን ለማነጋገር ጥረት አድርገን ነበር። ለማነጋገር ፈቃደኛ ባለመሆናቸው ልናገኘቸው አልቻልንም። ዓለም ፍስሐ ከመቀለ።
ዓለም ፍስሐን ለዘገባው እናመሰግናለን። አድማጮች፣ ተከታዩም እዚያው መቀሌ የሚያቆየን ዘገባ ነው። በትላንትናው ዕለት በመቀሌ ጉብኝት ያደረጉት በኢትዮጵያ ዩናይት ስቴትስ አምባሳደር ማይክል ራይነር በመቀሌ ዩኒቨርሲቲ በኢትዮጵያና ኤርትራ የሰላም ጉዳዮች ሂደት ዙሪያ ከምሁራን ጋር ተወያይተዋል ይለናል ከመቀሌ ያደረሰን ዘጋቢያችን ሙሉጌታ አጽብሃ። በውይይቱ የተነሱትን ጉዳዮች አስመልክቶም የዩኒቨርሲቲውን አመራር አነጋግሮ ተከታዩን አጠናቅሯል።
በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ትናንት በትግራይ ክልል መቀለ ከተማ ባደረጉት ጉብኝት ከመቀለ ዩኒቨርሲቲ አመራሮችና ምሁራን ጋር ስለ ኢትዮጵያና ኤርትራ የሰላም ሂደት ተወያይቷል። የዩኒቨርሲቲው የዓለም አቀፍ ጉዳዮች ዳይሬክተር አቶ ጎይቶም ተገኝ ለቪኦኤ እንደገለጹት አምባሳደሩ ባለፈው ዓመት በኢትዮጵያና ኤርትራ የተጀመረው የሰላም ሂደት በሚፈለገው መንገድ ለምን አልሄደም? ድንበሩ ለምን ተዘጋ? በሚሉ ነጥቦች ላይ ከምሁራን አስተያየት ይቋል በማለት ተናግሯል።
የመጡት በኢትዮ ኤርትራ ጉዳይ ዙሪያ አሁን ያለበት ሁኔታን በመሆራን እይታ ምን ይመስላል ዩኒቨርሲቲው አስተዳደርም ያለውን እይታ ለማስማት ነበር። በዋናነት የትግራይ ህዝብና የትግራይ መንግስት በዚህ ጉዳይ ላይ ምን አይነት እይታ ያለው ለሚለው ማለት ነው።
በውይይቱ የተሳተፉ መሆራንም የሰላም ሂደቱ ለምን በሚፈለገው መንገድ እንዳልተጓዘ አብራርቷል ያሉት አቶ ጎይቶም በሁለቱም ሀገራት መካከል የሚኖረው ግንኙነት ተቋማዊ ያለባድረግ ችግር እንዳለ ከመሆራኑ ተገልጾላቸዋል ብለዋል።
በተደጋጋሚም በብዙ መድረኮች እንደሚገለጸው የተነገራቸው ነገር ምንድነው? በውሉ መሰረት በሰላም ስምምነቱ መሰረት ይሄድ ያለው ነገር ያው እስከ ቦርደር መዝጋት የደረሰበት ዋና ምክንያት አንደኛ ቦርደር አካባቢ ያለውን ህዝብ ያሳተፈ ነገር አይደለም። ሁለተኛ ዋናው ወሰን ላይ ያለው የትግራይ መንግስት ከዚህ ስምምነት ትግበራ ጋር ያለማያያዝና በሶስተኛ ደረጃ ደግሞ አካሄዱ ተቋማዊ ያለማድረግ ይሄንን ነገር በጉምሩክ አንጻር በውጭ ግንኙነት አንጻር በተለያዩ ሂደቶች እንዴት ነው የሚሄደው ለሚለው ከመጀመሪያውን ጀምሮ እጃቸውን አስገብተው መስራት ያለባቸው አካላት ባለመሳተፋቸው የተፈጠረ ነገር ነው። አሁንም ይሄ የሰላም ስምምነት እንዲሰራ ከወንድም ህዝብ ኤርትራ ጋር አብረን እንድንሰራ ፍላጎቱ እንዳለ ነው የተገለጸላቸው።
የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም በአምባሳደሩና የፖለቲካ አማካሪ ግብዣ በአምባሳደሩና ምሁራኑ ውይይት ላይ እንደተገኙ ተናግሯል። የአሜሪካ መንግስት ለመቀለ ዩኒቨርሲቲ ስለሚያደርገው ድጋፍ ከአምባሳደር ራይነር ጋር ተወያይተናል ብለዋል። የዩኒቨርሲቲው የዓለም አቀፍ ጉዳዮች ዳይሬክተሩ አቶ ጎይቶም ተገኝ አሜሪካ ኮርነር ተብሎ የሚጠራ ወጣቶች የሚጠቀሙበት የመረጃና ቴክኖሎጂ ማዕከል በመቀለ ዩኒቨርሲቲ የማዘጋጀት ሂደት አስመልክቶ ተወያይተናል ብለዋል።
መቀለ ዩኒቨርሲቲ ላሉት ተማሪዎችና ማህበረሰብ በተጨማሪም በከተማው ለሚኖረው ማህበረሰብ አገልግሎት የሰጥ የሚችል የመረጃና የቴክኖሎጂ ማዕከል ነው። አሜሪካን ኮርነር ማለት የአሜሪካ ኤምባሲ ቁሳቁሶችን ያሟላል። በእኛ በኩል ስፔሱን ሰጥተናል። አዲ ሀቂ ካምፓሳችን ውስጥ የሳይንስ ሙዚየም ገንብተናል። የተወሰነ ክፍል ከሳይንስ ሙዚየም ይህንን የአሜሪካን ኮርነር የምንከፍትበት ቦታ ይሆናል ማለት ነው። ማዕከሉ ከተከፈተ በኋላ ልክ ለተማሪዎች የቶፍልና የአይኤልቲኤስ የቋንቋ ፈተናዎች ዝግጅት የሚጠቅሙ መሳሪያዎች፣ ኮምፒውተሮች፣ ኢንተርኔት አክሰስ፣ አንዳንድ ይሄ ከክሪኤቲቪቲ ጋር በተያያዘ ደግሞ የኦዲዮ ቪዥዋል ስራዎች የሚሰሩበት ነገር ይኖረዋል። የቪዲዮ ኮንፈረንስ ፋሲሊቲም ይኖረዋል። በዋናነት የአሜሪካ ኤምባሲ ኢቨንቶችም ካሉ እዛው ሆስት የሚደረጉ ይሆናሉ። ዩኒቨርሲቲያችን ከተለያዩ እዚህ ከተማ ውስጥ ካሉት ትምህርት ቤቶች፣ የባህል ማዕከላት ከሁሉም ጋር ኢንተረስትድ ከሆኑ ግሩፖች ጋር ለሚኖረውም ስራ የሚጠቀምበት ማዕከል ይሆናል። ይህንን በሚቀጥሉት 5-6 ወራት አጠናቀም እንከፍታለን። አምባሳደሩ መጥተው እንደሚከፍቱ ቃል ገብተውልናል።
አምባሳደር ራይነር ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልም መወያየታቸው ተገልጿል። ሁለቱ ባለስልጣናት በንግድና ኢንቨስትመንት የትብብር መስኮች ላይ እንዲሁም በፖለቲካዊ ማህበራዊና ኢኮኖሚያዊ የጋራ ስራዎች ዙሪያ ምክክር ማድረጋቸው ነው የተነገረው። አምባሳደሩ በተጨማሪም ከትግራይ ክልል የንግድ ምክር ቤት አመራሮች ጋር መወያየታቸው ታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ለምሽቱ አብይ ርዕስ የያዝነው ዘገባ ደርሷል። ግብጽ በታላቁ ህዳሴ ግድብ ላይ የምታነሳቸው ሀሳቦች የኢትዮጵያን ቀይ መስመር የሚያልፉ ናቸው ስትል ኢትዮጵያ አስታውቃለች። የውሃ መስኖና ኤነርጂ ሚኒስትር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብጽ መካከል እየተደረገ ባለው የሶስትዮሽ ውይይት ዙሪያ ማብራሪያ ሰጥተዋል። ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት ኢትዮጵያ፣ ግብጽና ሱዳን የሚያካሂዱት ድርድር አጣብቂኝ ውስጥ ገብቷል የምትለው ግብጽ በበኩሏ ዓለም አቀፍ ሽምግልና እንዲገባበት ጥሪ አድርጋለች። የኢትዮጵያ መንግስት ግን በሶስቱ ሀገሮች ድርድር ውስጥ ዓለም አቀፍ ሽምግልና እንዲገባ መጠየቁን አውግዞ የግንባታውን ሂደት ያሰናክላል ብሏል። ዩናይትድ ስቴትስ በበኩሏ ታላቁን የህዳሴ ግድብ ውሃ መሙላትንና ስራውን ማስቀጠልን አስመልክቶ ኢትዮጵያ፣ ግብጽና ሱዳን በትብብር በዘላቂነትና በጋራ ጥቅም ላይ የተመሰረተ ስምምነት እንዲያደርጉ እንደምትደግፍ ገልጻለች። የአሜሪካ ድምፁ መሐመድ ኤልሺናዊ ከቅርብ ጊዜያት ወዲህ በግብጽና በኢትዮጵያ መካከል በተፈጠረው ፍጥጫ ዙሪያ በአፍሪቃ የምርምር ማዕከል የስትራቴጂያዊ ጥናት ፕሮግራም ስራ አስኪያጅ ጆሴፍ ሲግልን አነጋግሮ ያጠናቀረው ዘገባ አለ። አዳነች ፍስሐዬ ታቀርባለች።
ግብጽ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አሞላል ዙሪያ ያነሳችው አቋም የኢትዮጵያን ቀይ መስመር የሚያልፍ በመሆኑ ከመግባባት ላይ መድረስ እየተቻለ አይደለም ሲሉ የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር መናገራቸውን የፋና ብሮድካስቲንግ ኮርፖሬት ዘግቧል። የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽህፈት ቤት በግድቡ ሁለንተናዊ ጉዳይ ላይ ከተለያዩ አካላት ጋር በዛሬው ዕለት የምክክር መድረክ አካሂዷል። በመድረኩ የግድቡ ግንባታ ያለበትን ደረጃና የታችኛው ተፋሰስ ሀገራት የሶስትዮሽ ውይይት ወቅታዊ ሁኔታን በተመለከተ ሐሳቦች ተነስተው ውይይት ተደርጓል ይላል የፋና ዘገባ። የውሃ መስኖና ኤነርጂ ሚኒስትር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብጽ መካከል እየተደረገ ባለው የሶስትዮሽ ውይይት ዙሪያ ማብራሪያ ሰጥተዋል። በማብራሪያቸውም ግብጽ በየዓመቱ 40 ቢሊዮን ሜትር ኪዩብ ውሃ ይለቀቅልኝ ማለቷና የአስዋን ግድብ ከፍታ ከባህር ጠለል በላይ 165 ሜትር ሲደርስ ኢትዮጵያ ውሃ መልቀቅ አለባት፣ እንዲሁም ሶስተኛ ወገን በአደራዳሪነት ይግባ የሚል አቋም ማቅረቧን አንስተዋል። ግብጽ በውይይቱ ላይ እያነሳቸው ያለው አቋም በኢትዮጵያ በኩል የህልውናና የሉዓላዊነት ጉዳይ በመሆኑ ውድቅ መደረጉን አቶ ተፈራ ገልጸዋል። ግብጽ በታላቁ ህዳሴ ግድብ ላይ የምታነሳቸው ሐሳቦች የኢትዮጵያን ቀይ መስመር የሚያልፉ መሆናቸውን አቶ ተፈራ ግልጽ አድርገዋል። ግብጽ በካርቱም በተደረገው ስብሰባ ላይም ብዙ የማያግባቡ አጀንዳዎችን ስታቀርብ እንደነበርና በውይይቶቹ ላይ እያሳየች በሚገኘው አቋም ደግሞ ከመግባባት ላይ መድረስ እየተቻለ አይደለም ብለዋል። በካርቱሙ ውይይት ላይ ሶስቱም ሀገሮች በተናጠል ካቀረቧቸው ሐሳቦች መካከል ኢትዮጵያ ግድቡ በሶስት ደረጃ ውሃ ይሞላ በሚልና ሁለቱ ተርባይኖች ያለ ቅድመ ሁኔታ ስራ ይጀምሩ የሚለው ላይ ሊስማሙ አልቻሉም። ግብጽ እኔ ያቀረብኩት ሐሳብ ሙሉ ተቀባይነት ካላገኘ በእነዚህ ላይ ቃለ ጉባኤ አይያዝም ማለቷንም አስታውቀዋል። ግብጽ በታላቁ የህዳሴ ግድብ የውሃ አሞላል ላይ የምታቀርባቸው ሐሳቦችን መቀበል ማለት የአሁኑኑ ብቻ ሳይሆን በቀጣዩ የኢትዮጵያ ትውልድ ላይ ጉዳት የሚያደርስ በመሆኑ ተቀባይነት እንደሌለውም አስታውቀዋል ይላል የፋና ዘገባ። በስትራቴጂያዊ ጥናት የአፍሪቃ ማዕከል የጥናት ክፍል ስራ አስኪያጅ ጆዜፍ ሲግልም ግብጽ የድርድሩን ሂደት የፖለቲካና ዓለም አቀፍ ገጽታ እንዲኖረው ለማድረግ እያባባሰች ይመስላል ብለዋል።
It seems that Egypt is trying to escalate the negotiations to a political and international level.
ግብጽ የድርድሩን ሂደት ፖለቲካዊና ዓለም አቀፍ ገጽታን ለማስያዝ እያባባሰች ይመስላል። ኢትዮጵያ፣ ግብጽና ሱዳን ስለ ግድቡ ጉዳይ ለዓመታት ያክል ሲነጋገሩ ቆይተዋል። ንግግሮቹ የሚካሄዱትም በቴክኒካዊ ደረጃ ነበር። በአብዛኛው ገንቢ ንግግር ሲካሄድ ቆይቷል። ብዙ መሻሻሎች ታይተዋል። በአሁን ወቅት ዋናው ትኩረት ህዳሴ ግድቡን ውሃ ለመሙላት የሚያመችበትን ጊዜ በሚመለከት ነው። ውሃ የመሙላት ሂደቱ የግርጌ ተፋሰስ ሀገሮችን በማይጎዳ መልኩ እንዲካሄድ፣ የግብጽን የእርሻ ስራና የውሃ አጠቃቀምን በማያሰናክል መልኩ እንዲከናወን በሚለው ላይ ነው የአሁኑ ድርድር ያተኮረው። ይህ ታዲያ ቴክኒካዊ ድርድር በመሆኑ መፍትሄ ሊገኝበት የሚችል ነው።
ጆሴፍ ሲግል አያይዘውም የግብጹ ፕሬዚደንት አልሲሲ የተሻለ የድርድር ውጤት ለማግኘት ሲሉ በኢትዮጵያ ላይ ጫና ለማሳደር እየሞከሩ ነው ብለዋል። ዩናይትድ ስቴትስ ታላቁን የህዳሴ ግድብ ውሃ መሙላትንና ስራውን ማስቀጠል አስመልክቶ ኢትዮጵያ፣ ግብጽና ሱዳን በትብብር በዘላቂነትና በጋራ ጥቅም ላይ የተመሰረተ ስምምነት እንዲያደርጉ እንደምትደግፍ መግለጿን መሰረት በማድረግ ዩናይትድ ስቴትስ ውጥረቱን ለማርገብም ሆነ የእርቅ ግልግል ላይ እንዲደርሱ በማድረግ ረገድ ልትጫወተው የምትችል ሚና ካለ ለቀረበላቸው ጥያቄ ሲግል ምላሽ ሲሰጡ አሜሪካና ሌሎች ዓለም አቀፍ አካላት በጉዳዩ ላይ ከመግባት መቆጠብ ይኖርባቸዋል ብለዋል።
US and other international actors need to avoid getting pulled in to the political aspects of this negotiation.
ዩናይትድ ስቴትስና ሌሎች ዓለም አቀፍ አካላት በድርድሩ የፖለቲካ ገጽታ ውስጥ ከመግባት መቆጠብ ይኖርባቸዋል። ግብጽ ዓለም አቀፍ አካላት በኢትዮጵያ ላይ ጫና እንዲያደርጉና የተሻለ ውጤት እንድታገኝበት ነው የምትፈልገው። ስለሆነም ዩናይትድ ስቴትስና ሌሎች ዓለም አቀፍ አካላት መጠንቀቅ ይኖርባቸዋል። ትኩረቱ በቴክኒካዊ ጉዳይ ላይ እንዲሆን ማድረግ ይኖርባቸዋል። ሶስቱም አገሮች ተጠቃሚ በሚሆኑበት መንገድ ድርድሩ እንዲራመድ ነው መርዳት ያለባቸው።
የግብጽ ምክር ቤት የአፍሪካ ጉዳይ ኮሚቴ በኢትዮጵያ ላይ ጫና ለማባባስ ያለውን ዘዴ ሁሉ ይጠቀማል። የምክር ቤት የፖለቲካና የዲፕሎማሲ መንገድ ተጠቅሞ በኢትዮጵያ ላይ ጫና ያሳድራል። ጫና የማሳደሩ ሂደት ግብጽ ያሉትን የኢትዮጵያ አምባሳደር ወደ ምክር ቤት ጠርቶ ያለውን ስሜት በመግለጽ ይጀምራል። የግብጽ ምክር ቤት በኢትዮጵያ በኩል ሆን ተብሎ የተፈጸመ ፍትህ የጎደለው ተግባር አለ ብሎ የሚያምን መሆኑን ለአምባሳደሩ ያስረዳል ማለቱን ጋዜጠኛው ጠቅሶ፣ ይህ ጉዳይ ወደ ወታደራዊ ግጭት ሊያመራ ይችላልን የሚል ጥያቄ አቅርቧል።
We are certainly seeing a rapid escalation in the rhetoric from the Egyptian side. So it definitely signals a departure and
በርግጥ በግብጽ በኩል ነገሮችን የማባባስና የለፈፋ ሁኔታን ያያየን ነው። ስለሆነም በግብጽ በኩል የድርድሩን አቅጣጫ የማስቀየር ስትራቴጂ እየተንጸባረቀ ነው። ወታደራዊ ግጭት አይኖርም ለማለት ባይቻልም የሚሆን አይመስለኝም። ፕሬዚዳንት አብደል ፋታ አልሲሲ ቀደም ሲል ጉዳዩ በወታደራዊ መንገድ ሊፈታ የሚችል መሆኑንና ሁሉም ወገኖች ልዩነታቸውን በድርድር ለመፍታት ለመሞከር ቁርጠኞች መሆናቸውን አምነው ተቀብለው ነበር።
ሲግል በመጨረሻም ግብጽ ሌላ መንገድ ልትጠቀም እንደምትችል አስገንዝበዋል። ግብጽ በኢትዮጵያ አለመረጋጋት እንዲኖር ለማድረግ በሀገሪቱ ውስጥ ያሉ የታጠቁ ቡድኖችን በገንዘብም ሆነ በሌላ በመርዳት ኢትዮጵያ ላይ ተጽዕኖ ለማሳደር ልትጥር ትችላለች ብለዋል።
ወደ ተከታዩ የመጽሔት ርዕስ እንሻገር አድማጮች። ባለፈው ሳምንት በኢህአዴግ ጽህፈት ቤት አዘጋጅነት በመቀሌ ከተማ ለህወሓት አመራሮች በመደመር ጽንሰ ሐሳብ ዙሪያ የተሰጠውን ስልጠና አመራሮቹ ተቃወሙ ይላል። ለዝርዝሩ ሙልጌታ አጽብሃ።
በኢህአዴግ ጽህፈት ቤት የተወከሉ አሰልጣኞች መደመር የሚለውን ጽንሰ ሐሳብ አስመልክቶ ባለፈው ሐሙስና አርብ ለህወሓት መካከለኛና ከፍተኛ አመራሮች ስልጠና ሰጥተው እንደነበር ተነግሯል። በመቀለ ከተማ በተካሄደው ስልጠና የተካፈሉ የህወሓት አመራሮች እንደተቃወሙ ተናግረዋል። አቶ ወረስ ገብረ ጻድቃን በመቀለ ከተማ ከፍተኛ አመራር ናቸው። የመደመር ስልጠና የኢህአዴግ መዋቅራዊ አካሄድ ያልተከተለ ነው ብለዋል።
አንድ ቡድን የራሱን አስተሳሰብ በሌሎች አባላትና አመራር ለመጫ በጎን የወረደ እና የፓርቲው ዲሲፕሊን የጣሰ በጎን ወደ ውይይት የወረደ አካሄድ ስለሆነ ይሄ ፕሮሲጀራሊ ስህተት ነው፣ ትክክል አይደለም፣ ታረም አለበት የሚል ነው የተነሳ። ፕሮሲጀራሊ ይዘቱም በአጠቃላይ ችግር ያለበት ነው። መደመርና ፖለቲካ የሚለውን ከአብዮታዊ ዲሞክራሲ አስተሳሰብ ይሄን ነገር እንወስዳለን፣ ካፒታሊዝም ወይም ከሶሻል ዲሞክራት ይሄን እንወስዳለን፣ ከሶሻሊዝም ይሄን እንወስዳለን ወዘተ ብሎ ከዛ ገዛን ቀነጃጭቦ ምን አይነት አስተሳሰብ እንደሆነ እንኳን በግልጽ የማይታወቅ ማህበራዊ መሰረቱን የማያስቀምጥ ማን ለማን እንደሚታገል በግልጽ የማያሳይ በመሰረቱ አስተሳሰብ ነው ፕሮግራም ነው ብለህ ለመቀበል የሚከብድ አስቸጋሪ ሆነ ነው ያገኘ ነው።
መድረኩ ለሚዲያ ክፍት መሆን ነበረበት ያሉት አቶ ወረስ በፓርቲው አሰራርም ለሚዲያ የማይቀርብ እንኳን ከሆነ በሰነድ እንዲያዝ ይደረግ ነበር፣ አሁን ግን አልተፈጸመም ብለዋል። በተጨማሪም የቀረበው ስልጠና ለተሳታፊው የማይመጥን ነው በማለት ገልጿል። ሌላኛዋ የስልጠናው ተሳታፊ መምህር ጽዮን ተስፉ ይባላሉ። የህወሓት መካከለኛ አመራር ናቸው።
ከዚህ በፊት የነበረን ግንኙነት የነበረን ትስስር አሁን እየጠፋ ነው። አሁን ባለንበት ሁኔታ እንደ ድሮም አይደለም። አሁን ግንኙነት፣ ፍቅር፣ ልማት የሚለው ነገር እየተወራ ነው። በመደመሩ ውስጥ አለ ተብሎ ነው የሚገመተው። ግን አሁን ፍቅርና ልማት የለም ነው። ፍቅርን የምንለው አሁን በአሁን ሰዓት ነው እንትን እየሆነ ያለው። ወጣቱ ስራ እድል መፍጠር ሲገባው መሳሪያ እየገዛ የሚውልበት በሌሎች ክልሎች እየሰማን እያየን ነው። በሚዲያም እየተላለፈ ነው። መደመር የሚለው ነገር ፍልስፍና ከመጣ በኋላ እኔ ፍልስፍና አልለውም። ትርጉሙ ውህደት ነው፣ ሌላ ትርጉም የለውም። ብሔርና ቋንቋ ሳይለይ ዝም ብሎ እንደ አንድ ኢትዮጵያ እንፍጠር ነው።
ለመድረኩ አሰልጣኞች ሰልጣኞች ስላነሱት አስተያየት ምላሽ ጠይቀን በመድረኩ ያካሄድ ስርዓት መሰረት ለመገናኛ ብዙሃን መግለጫ መስጠት አንችልም ብለዋል። በጉዳዩ ላይ ከኢሃዴግ ጽፈት ቤት አመራሮች ምላሽ ለማግኘት በተደጋጋሚ ያደረግነው ጥረትም አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በጉዳዩ ዙሪያ የኢህአዴግን ጽህፈት ቤት ምላሽ ለማግኘት በተደጋጋሚ የተደረገው ጥረት እስካሁን አልተሳካም። እንደደረሰ እናቀርባለን። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ የዋይት ሀውስ ቤተ መንግስት ወታደሮቹን ከሰሜናዊ ሶሪያ እንደሚያስወጣ ባለፈው እሁድ አስታውቋል። ቱርክ ደግሞ በሌላ በኩል ወታደራዊ ጥቃት እንደምትከፍት አስታውቃለች። የዩናይትድ ስቴትስ ምክር ቤት ከቤተ መንግስቱ የተሰጠውን ውሳኔ አውግዟል። ቱርክ የጥቃት እርምጃውን ስትወስድ እንደ አሸባሪዎች የምትቆጥራቸውን ኩርዶችን እንዳትደመስስ ፔንታገን የአሜሪካ የመከላከያ መስሪያ ቤት ስጋቱን አሰምቷል። በፔንታገን የአሜሪካ ድምጽ ራዲዮ ዘጋቢ ካርላ ባብ የላከችውን ዘገባ ትዝታ በላቸው ታቀርባለች።
Syria for many years. You know, Syria was supposed to be a short-term hit, just a very short-term hit, and we were supposed to be in and out.
ለአመታት ሶሪያ ውስጥ ቆይተናል። ወታደሮቻችን ለአጭር ጊዜ ጥቃት አገሪቱ ውስጥ አጭር ጊዜ ለመቆየት ነበር ወደዚያ የተላኩት። አላማችን ገባ ብለን ወጣ ማለት ነበር።
የዩናይትድ ስቴትስ ወዳጆች የሆኑት ኩርዶች ግን ቱርክ ጦርነት ከፍታ እንዳትደመስሳቸው የአሜሪካ ወታደሮች በአገሪቱ ቆይተው እንደሚከላከሉላቸው ቃል ተገብቶላቸው እንደነበር ይናገራሉ። የታል አባድ ነዋሪ አሊ ኦስማን
The United States, as always, has betrayed us and sold us.
United States እንደ ሁልጊዜው ክህደት ፈጽማብናለች። አሁንም አሳልፋ ሸጣናለች።
አሜሪካ ከጥቃት ልትከላከልላቸው ቃል በመግባቷ በሰሜን ሶሪያ የሚገኙ የቱርክ ኃይሎች ትጥቃቸውን ፈተዋል። ስለዚህም በአካባቢው ላይ ቱርክ ጥቃት ብትከፍት የሌሎች ሶሪያውያን እጣ ፈንታ እንደሚያጋጥማቸው ነዋሪዎች ስጋት እያሰሙ ነው። አሚና ኦስማን የታል አባያድ ነዋሪ ናቸው።
يعني تشريد وخطف واغتصاب و
people were killed women were abducted and a lot of people fled their homes
ሰዎች ተገለዋል ሴቶች ተጠልፈዋል ብዙዎቹ ቤት ንብረታቸውን ጥለው ሸሽተዋል ቱርክ እዚያም ሰብአዊነት የማይታይበት እርምጃ ነው የወሰደችው እዚህም ይህ ይደገማል የሚል ስጋት አለን ነው ያሉት ዴሞክራቶችና ሪፐብሊካውያንም የፕሬዝደንቱን የአሜሪካ ወታደሮች ከሰሜን ሶሪያ የማስወጣት ውሳኔ ክፉኛ ተችተዋል። ሰነተር ለንዚ ግራም በትዊተር ኩርዶችን መካድ አሜሪካ የማትታመን ወዳጅ ናት የሚለውን አደገኛ መልእክት ያስተላልፋል ብለዋል። የብሩኪንግስ ኢንስቲትዩት ተንታኝ ማይክል ኦልሃን በበኩላቸው
Mr. Trump seems to sometimes lose patience or attention
Mr. Trump andandi bakkababu yetegenyun yetornet dilematin tigistellachum weim tukrat yansachual lerejim giziat bemekakkelenyaw misraq minawochachin bekefetenya dikamno wutetamma yemnuno wutetun gin antabekam
Pentagon yaamerika mekelakeya mesrabet gudayun asmelkto attabqiny uste gebay meslal mesrabetu zare bawottaw meglecha ቱርክ ሰሜናዊ ሶሪያ ውስጥ የምታደርገውን ጦርነት እንደማይደግፍ ተናግሯል። ፕሬዝደንቱ ራሳቸው ቱርክ ከስምምነታችን ውጪ እርምጃ ከወሰደች የኢኮኖሚ ቀባት እየባት ድምጥማጧን አጠፋለሁ የሚል ዛቻ በማሰማት ቀደም ካለው ሐሳባቸው እያፈገፈጉ ይመስላል። የብሩኪንግስ ኢንስቲትዩቱ ተንታኝ ማይክል ኦሃ አሁን ዛቻ የምናሰማበት ጊዜ አይደለም አጣብቂኝ ውስጥ ስለገባን በመወያየትና በትብብር ልዩነትን ማርገብ ይገባል ይላሉ። ሌሎች የአሜሪካ መከላከያ መስሪያ ቤት የፔንታጎን ባለስልጣናት ደግሞ የቱርክ የኩርድና የአሜሪካ የጋራ ጠላት የሆነው አሸባሪው እስላሚክ ስቴት ውዝግቡን እንደ ድል በመጠቀም እንዳንሰራራ ያስጠነቅቃሉ።
አድማጮች፣ የመጽሔት ክፍለ ጊዜ ዘገባዎቻችንን ከማጠናቀቃችን በፊት አንዱን ዘገባ ደግመን እናሰማችኋለን። በትግራይ ክልል አዲዳሮ ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽሟል ያሉት ኃላፊ ከሕግ አግባብ ውጪ በዋስ ተለቋል ሲሉ ዛሬ የተቃውሞ ሰልፍ መውጣታቸውን አስመልክቶ አለም ፍስሐዬ ያጠናቀረው ዘገባ ነበር። የትግርኛ ድምፁ ትርጉም ስላልተሰማ አሁን በድጋሚ የተስተካከለውን ይዘናል። አብረን እንቆይ።
በሰሜን ምዕራብ ዞን የላዕላይ አድያቦ ወረዳ አዳዕሮ ከተማ የሚገኙ ቁጥራቸው ወደ 15,000 የሚገመቱ ነዋሪዎች ተቃውሟቸውን የሚገልጥበት መፈክር ይዘው ስሙን ለይተው ጠቀሱት አንድ የወረዳ ፖሊስ አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምጻቸውን አሰምተዋል። በሰልፉ ላይ የተሳተፉት ስለ ተቃውሞ ምክንያት ሲናገሩ በመንግስት የስራ ኃላፊነት ላይ የሚገኘው ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ ነገር ግን ከአስር በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። ግምገማው ላይ ጉዳቱ ደርሰብናል ያሉት ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪም በሐሰት በማስመስከር ወንዶች ያለ አግባብ እንዲታሰሩ አድርገዋል በሚል ሰልፈኞች አቤቱታ አሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉን ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። በሰልፍ ላይ ተሳታፊ ከነበሩት አንዱ ሌተናል ኮሎኔል መኮንን አማረ ስለ ሰልፍ ዓላማ ለአሜሪካ ድምፅ ሲያስረዱ
ወንጀለኞችን የሚሸከም ትከሻ የለንም ብለን ነው ሰልፉን ያካሄድ ነው። ዓላማውም በሴቶች ላይ እየተፈጸመ ያለውን ጥቃት ለመቃወም ነው። በተጨማሪም በሐሰት ምስክር ወንዶች እንዲታሰሩ በማድረግ ከፍተኛ በደል ስለሚፈጸም በሰልፉ ላይ ተቃውሟችንን ለማሰማት ነው የወጣ ነው። እንደዚህ በሴቶችና በወንዶች ላይ ግፍ የፈጸመብን ግለሰብ ተገቢውን ቅጣት ማግኘት ሲገባው በዋስ ተለቋል። ግለሰቡም በዋስ ከተለቀቀ በኋላ በግምገማው ላይ ያጋለጡትንና በደል ያደረሰባቸውን ሰዎች ወደ ማስፈራራት ነው የገባው።
ህብረተሰቡ በተለይ በሴቶች ላይ የደረሰውን በደል ተቃውሞ ድምጻችን ይሰማ ነው አደባባይ የወጣው ብለዋል። ኮሎኔል መኮንን አያይዘው ለተቃውሞ የወጣው ሰልፈኛ አቶ ሀጎስ ካሳ የተሰኙትን የወረዳ አስተዳዳሪ አግኝተው ጥያቄያቸውን መስጠታቸውን ተናግረዋል። የላዕላይ አድያቦ ወረዳ የህዝብ ግንኙነት ምክትል ኃላፊ መምህር ሙልጌታ ገብረየሱስ ስለ ሁኔታው ከአሜሪካ ተጠይቀው
ሰውየው በተለይ በሴቶች ላይ ያደረሰው ጥቃት ግፍ ነው በሚል የተቃወሙ ግለሰቦች በዋስትና መለቀቁን ከሰሙ በኋላ ድምጻችን እናሰማለን ብለው ነው ሰልፉ የወጡት። እኛም የህግ ባለሙያ ባንሆንም በዋስ መለቀቁን አልደገፍነውም።
በደልን ፈጽሟል የተባለውን የወረዳ ፖሊስ አባል ለማግኘት በተደጋጋሚ የእጅ ስልኩ ላይ ደውለን ልናገኘው አልቻልንም። በተጨማሪም የወረዳው ጸጥታ ኃላፊ አቶ በላይን ለማነጋገር ጥረት አድርገን ነበር። ለመናገር ፈቃደኛ ባለመሆናቸው ልናገኛቸው አልቻልንም። አለም ፍስሐ ከመቀለ።
የመጽሔት አለም እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን አሁን ተጠናቀዋል። ዝግጅታችን ግን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። አሁን አንድ አጠር ያለ የሙዚቃ እረፍት እንስጥና ከዚያ በኋላ ወደ ቀሪዎቹ እንሻገራለን እያለ ነው ፕሮዲሰራችን ንጉሱ። አብረን እንቆይ። We'll be right back.
ቆየት ባለው የነጻነት መለሰ እንደምን ብዬ ዘና እንዳላችሁ። የንጉሱ ምርጫ ነው። ዘና እንዳላችሁ ተስፋ
ግሩም ዜማ ነው የመረጥከው ንጉሱ።
አበባየሁ ናት ይላል።
አበባየሁ ገበያ ነች የመረጠችልን።
የዌብ ፕሮዲሰራችን አበባየሁ ነች የመረጠችው።
ለማንኛውም ግሩም ዜማ ነው።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን እስከ ምሽቱ 4 ሰዓት እንቀጥላለን። አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ሁለተኛውን አጋማሽ ስርጭታችንን ጀምረን እንደውም ቆየት ብለናል ከጀመርን። ሙዚቃውም ግሩም ነበረ። ለዚህ ክፍል ቀዳሚ ወደ ሆነው ዝግጅታችን አሁን እንውሰዳችሁ።
በኦሮሚያ የተለያዩ አካባቢዎች ወደ ጫካ ከገባው ኃይል ጋር የሚደረግ ጦርነት አማራጭ በማጣት ሕግን ለማስከበር ተገደን የገባንበት ነው ሲሉ የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጄኔራል ብርሃኑ ጁላ ገለጡ። ችግሩን ለመፍታት መንግስት ቁርጠኝነት እንዳለውም ጄኔራሉ ተናግረዋል። ሙክታር ጀማል ነው ከጄኔራል ብርሃኑ ጁላ ጋር ተከታዩን ቃለ ምልልስ ያቀረበው። እነሆ
መንግስት ችግሩን በሰላማዊ መንገድ ፈታለሁ በሚል ዝም ብሎ አራት ወር ሙሉ እነሱ እየሰለጠኑ እየተደራጁ አካባቢውን ተቆጣጥረው ነበር። በኋላ ህግ ማስከበር ስራ ይሰራ ተብሎ ህግ ማስከበር ስራ ተሰርቷል። አሁን ወለጋ ነጻ ወጥቷል። ወደ ኖርማላይዜሽን ተመልሷል። ጉጂም ወለጋ አሁን ያለው ችግር ምንድን ነው? ግማሹ እጅ ሰጥተዋል፣ ግማሹ ተማርከዋል፣ ግማሹም ያው በጦርነት መካከል የሚያጋጥም ሞት አጋጥሞታል። የታጠቁ ኃይሎች እንቅስቃሴ በፊልሚያ ደረጃ የሚታይ እንቅስቃሴ የለም እና ያለው አሁን ምንድን ነው? የተራረፉ ሰዎች አንዳንድ ጊዜ ሸልቆ መንደር እየገቡ አደጋ የሚጥሉበት ሁኔታ አለ። መንገድ ላይ ወጥተው የሚመላለስ መኪና ላይ አደጋ የሚጥሉበት ሁኔታ አለ። ማንኛውም ሽፍታ የሚያደርገው አይነት እንቅስቃሴ ነው እና እነዚህ ሰዎችም ቢሆኑ እንደማያዋጣ አውቀው በሌላ መንገድ ትግላቸው እንዲቀጥሉ ለማድረግ ግፊት እየተደረገ ነው። አሁን ቢያቆሙና ተደራድረው በሰላም ቢገቡ በጣም የሚያዋጣ መንገድ ይመስለኛል።
ጀነራል፣ ወደ አመት ነው የሚሄደው ይሄ አለመግባባትና ግጭት። በመሀል ደግሞ ባለፉት 3-2 ወራት ጋብ ብሎ ነበር። አሁን ደግሞ 1 ወር ገደማ እንደ አዲስ የተቀሰቀሱ ነገሮች ይታያሉ። ወለጋና ቦረና ጉጂ ላይም የሰዎች መሞት፣ የተለያዩ ተኩሶች እየተሰሙ ነው ያሉት። ምንድን ነው እንደ አዲስ ያገረሸው ነገር?
እነሱ ናቸው አለን ለማለት ከጫካ ወጥተው ወደ መንገድ፣ ከጫካ ወጥተው ወደ መንደር እየገቡ ሰራዊት በሌለበት የጸጥታ ኃይል በሌለበት የሚጥሉት አደጋ ነው። ምን እንጂ ምንም አዲስ ነገር የፈጠሩት አዲስ ኃይልም የለም። ጠፍተዋል እንዳይባል የሚሰሩት ስራ ነው። አልፎ አልፎ እንደዛ ያደረጉ ነው። ሰው እየገደሉ ነው። መኪና አስቁሞ ሰው አስወርደው እየገደሉ ነው።
አሁን እንደዚህ አይነት መሰል ግጭቶችና መሰል የሰው መሞት፣ መቁሰል፣ የቤቶች መቃጠል በተለያየ ጊዜ የአሜሪካ ድምፅ ይሰማል። ጉዳዩን ለማጣራት ሲሄድ እዛ በአካባቢው ያሉ የመንግስት አካላት የሚሉት የታጠቁ ጫካ ያሉ አካላቶች ናቸው ይህንን የሚያደርጉት ይላሉ። የተወሰኑ የእነሱን ሰዎች ደግሞ አግኝተን ስንጠይቅ መንግስት ነው፣ በተለይ መከላከያ ሰራዊቱ ነው ይህንን የሚያደርገው ይላሉ። እውነታውን ማህበረሰቡ እንዴት ይረዳ?
ህዝቡ ወዳለበት ውረዱና ማን ነው እንደዛ እያደረጋችሁ ያለው ብላችሁ ጠይቁ። ማን ነው እንደዚህ እያጠቃችሁ ያለ? ማን ነው ኑሯችሁን እያጎሳቆለ ያለ? ማን ነው የሚጠጣችሁ ያለ? ማን ነው የሚያቃጥላችሁ ያለ? ማን ነው መኪና መንገድ አላሳልፍ ያለ? ማን ነው እንጀራ ካላመጣሽ በሚል ሴቶችን የሚቀጣ ያለ ብላችሁ ጠይቁ። ነገራችኋል። ከዛ ታማኝነት ያለው ነገር ይገኛል እንጂ አሁን እከሌ እንደዚህ ያለ እከሌ እንደዚህ ያለ የሚለው ፕሮፓጋንዳ ነው፣ ዝም ብሎ ወሬ ነው። አንድ ነገር ግን ማረጋግጥልህ፣ የመከላከያ ሰራዊት ህዝቡን ነው የሚታደገው እንጂ ህዝቡን አይነካም። ከህዝብ እንጀራ አይበላም።
በሁለቱ መካከል ያለው አለመግባባት ጫናው በማህበረሰቡ ላይ እንዳለ ነው የሚታየው። ህዝቡም የሚያን በከተማ አካባቢ በመንደር አካባቢ በሚደረጉ ግጭቶች የንጹሃን ሰዎች ህልፈትም አልፎ አልፎ ይሰማል። ይህንን በተመለከተ በቅርብ ከትላንት ወዲያ ሆራ ፊንፊኔ ላይ የተደረገ ኢሬቻንና ቢሾፍቱ ላይ የተደረገ ኢሬቻን ሰዎች ድምጻቸውንም ያሰማሉ። በወለጋ፣ በቦረና፣ በጉጂ የሚፈሰው ደም መቆም አለበት፣ እነዚህ ችግሮች መፈታት አሉበት የሚሉ የተቃውሞ ድምጽ የሚመስሉ ነገሮችም ይታያሉ። ይህም በተመለከተ ምን ሀሳብ አሉት?
ኢሬቻ ትልቅ በዓል ስለነበረ በጣም ከፍተኛ ህዝብ ይመጣል ተብሎ ስለታሰበ በዚህ ውስጥ እኔ የሸኔ ደጋፊዎች ያገኘኋቸው ያየኋቸው ያወቅኳቸው ፍንፍኔ ላይ 30-40 የሚሆኑ ሰዎች የኦለፍ የቀድሞ የኦለፍ ባንዲራ ይዘው ወለጋ ችግር አለ ያሉ መፈክር ሲያሰሙ አይቻለሁ። ቢሾፍቱም በተመሳሳይ እንደዛ ሲያደርጉም ተዋቸው ይበሉ ብለን ነው የተውናቸው። ምንም ትርጉም የሌለው ነገር ነው ሲናገሩ የነበረ። ወለጋን አፈራርሰው ሲያበቁ ወለጋን ሌላ አካል እንዳፈራረሰ አድርገው ሲናገሩ ትክክል አይደለም። ጉጂ ማህበረሰብ ሂዱና ጠይቁ ጉጂ ምን እንዳደረጉት። የነጻነት ታጋይ እንደዛ ያደርግ።
እርስዎ እንደ መፍትሄ የሚሉት ለማህበረሰቡም እንደ መልእክት የሚያስቀምጡት ነገር ምንድን ነው?
እኔ መፍትሄ የምለው እነዚህ ታጥቀው ጉጂና በወለጋ የሚንቀሳቀሱ ያሉት ሰዎች በሰላም ወደ መሀል ሀገር መምጣት አለባት። ይሄን ለማድረግ የሚያስችል ምቹ ሁኔታ መንግስት መፍጠር አለበት። እነሱም እንዲፈጠርላቸው ማድረግ አለባቸው። ምንም አያስፈልግም። አሁን ጦርነት ውጊያ አያስፈልግም። የሚወጉትንም የሚወጋም አካል ማወቅ አለባቸው። ለምን ዓላማ እንደሚወጉም ማወቅ አለባቸው። እነሱ ራሳቸው አማራጭ በዚህ መንገድ ነው የእኛ ችግር የሚፈታው የሚል ነገር ቢያቀርቡ፣ ውጊያውን ቢያቆሙ ጥሩ ነው የሚመስለኝ። ካልሆነ ግን ምንም አማራጭ ከሌለ ግን በውጊያ እንቀጥላለን የሚል አካል ካለ ግን የሰራዊት አመራር እንደመሆኑ መጠን የህግ የማስከበር ግዴታ ስላለብኝ መስራቴ አይቀርም።
ወለጋ አካባቢ ጫካ ያለውን ጦር ይመራል ተብሎ የሚነገረው ጃልመሮ የሚባል ወይ ደግሞ በስሙ ኩምሳ ድሪባ የሚጠራው ሰው መደራደር እንደሚፈልጉ በተለይ ገለልተኛ የሆነ ሶስተኛ አካል የሚኖር ከሆነ ስርዓት ባለው መደራደርና መነጋገር ችግሩን መፍታት እንደሚፈልጉ ከዚህ ቀደም ገልጸው ነበር። የመከላከያ ሰራዊትም ይሁን በመንግስት በኩል ተደራድሮ ነገሩን በሰላም መጨረስ ምን ያህል ቁርጠኝነትና ዝግጁነት አለ? ጀነራል፣
በጣም ቁርጠኝነት አለ። ግማሽ መንገድ ሄደን እንቀበላቸዋለን። እንደዛ ካደረጉ የጀግና ስራ ሰሩ ማለት ነው። ግን ከዚህ በፊት መንግስት አባገዳዎችን፣ የሀገር ሽማግሌዎችን፣ ታዋቂ ሰዎችን ልኮ ነበረ ወደዛ። መሮንም አግኝተውታል። ያኔም ጥሩ ነው የተናገረው። ግን ንግግርና ተግባር ለየብቻ ነው። ግማሽ መንገድ ይምጣ፣ መንግስት ሊያደርገው የሚገባውን ነገር ያቅርብ፣ ከዛ የሚፈታ ይመስለኛል። ሶስተኛ ወገን ከፈረንጅ ሀገር እናመጣለን የሚለው ግን ምንም ዋጋ የለውም። በዛ መንገድ ስምምነት የሚመጣ ይመስለኛል። ከፈረንጅ ሶስተኛ ወገን የተሻሉ ማስታረቅ የሚችሉ ልምድ ያላቸው ኦሮሞዎች አሉ፣ ሌሎች ብሔር ብሔረሰቦችም አሉ። ፖለቲካ ፓርቲዎችም እኮ ሶስተኛ ወገን ሊሆኑ ይችላሉ።
ጀነራል ብርሃኑ፣ አሁን በአነሳነው በጠቅላላ ሁኔታ ላይ መታለፍ የለበትም፣ ማህበረሰቡም ይህንን ማወቅ አለበት የሚሉ ለህዝቡም የሚያስተላልፉት መልእክት ካለ የመጨረሻ እድል ስጦት።
እኔ ምንድን ነው በተለይ የኦሮሞ ህዝብ በዚህ ጉዳይ ላይ ቁጭ ብሎ ይነጋገር የሚል ሀሳብ አለ።
ጀነራል ብርሃኑ ጁላ፣ የኢትዮጵያ መከላከያ ሰራዊት ምክትል ኢታማጆር ሹም፣ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኖ በአሜሪካን ድምፅ አድማጮች ስም አመሰግኖታለሁ።
እሺ፣ እኔም አመሰግናለሁ።
ሙክታርንና እንግዳውን ጀኔራል ብርሃኑ ጁላን ለጊዜያቸው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍኤም 94.3 ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ሳምንታዊው ቅንብር ሐኪሞን ይጠይቁ።
ሐኪሞን ይጠይቁ ለምሽቱ በልማድ ቃር በመባል በሚታወቀው የህመም ስሜት ምንነትና ሕክምና ዙሪያ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን ዶክተር እንዳለ ካሳ በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የውስጥ ደዌና የጨጓራና የጉበት በሽታዎች አማካሪ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር እንዳለን ያወያያቸው የቃለ ምልልሱን የመጀመሪያ ክፍል ይዞ ቀርቧል።
ዶክተር እንዳለ ከመሰረታዊ ጥያቄ እንነሳ። ለመሆኑ ቃር ምንድን ነው?
ከደረት በስተጀርባ በኩል የሚያቃጥል ስሜት፣ ከጨጓራ ወደ ላይ የሚፈላ እንደ እሳት የሚያቃጥል ስሜት ነው። ብዙ ጊዜ ምግብ ከተበላ በኋላ የሚከሰት ነገር ነው። ሳይበላም ይሄ ጉዳይ ሊኖር ይችላል እና ብዙ ጊዜ ከልብ ህመም ጋራም የሚጋጭበት ሁኔታ አለ። ስለዚህ አንዳንድ ሰዎች ልቤን አሞኛል ነው የሚሉት፣ አንዳንድ ሰዎች ቃር አለብኝ ነው የሚሉት። በአጠቃላይ የሚያቃጥል ከጨጓራ ወደ ላይ የሚፈላ ስሜት ነው። ብዙ ጊዜ ጎንበስ ሲባል ወይም ደግሞ ሲተኛ የበለጠ የዛ አይነት ስሜት ይከሰታል። አንዳንድ ጊዜ የሚያቃጥሉ ምግቦችም እንደ በርበሬ ወይም ቅመማ ቅመም ያለባቸው ምግቦችም ለዚህ ጉዳይ ምክንያት ይሆናሉ። መጠጥም አንዳንድ ጊዜ ችግር ሊያስከትል የሚችልበት ሁኔታ አለ።
መልካም። ለመሆኑ ቃር አሳሳቢ የሚሆነው መቼ ነው? አንድ ሰው በምን አይነት ደረጃ ይሄ ስሜት ሲሰማው ነው ሐኪም ማየት ያለበት? የሚያቃጥለው ስሜት እንዲያልፍ ከመጠበቅ ባሻገር መሄድ ያለባቸው መቼ ይሆን?
እንግዲህ አብዛኛው የዓለም ሕዝብ በተለይም ደግሞ ቅመማ ቅመም ያለበትን ምግብ የሚጠቀሙ ሰዎች፣ የኮመጠጠ ምግብም እንደዚሁ የሚጠቀሙ ሰዎች አልፎ አልፎ ይሄ ስሜት ሊኖራቸው ይችላል። ግን ይሄ ስሜት ደጋግሞ ከተከሰተ ቢያንስ በሳምንት ውስጥ 3 ቀን የሚከሰት ከሆነ እና ለረጅም ጊዜ የሚቆይ ከሆነ፣ ረጅም ጊዜ ስንል እንግዲህ ከ1 ወር እስከ 3 ወር ባለው ጊዜ እየደጋገመ የሚከሰት ከሆነ ሐኪም ማማከሩ አስፈላጊ ይሆናል።
ዶክተር እንዳለ ቀደም ብሎ የተበላ ነገር ወደ ላይ የሚያመጣ ስሜት ድረስ የሚወስደው ከጨጓራ አሲድ መመለስ ጋርም ተያይዞ የሚታይበታልና ምንድን ነው ያ ህመም የማቃጠሉን የመቆጥቆጡን ስሜት የሚፈጥረው? ከቅመሞች ባሻገር የሚያቃጥሉ የምግብ አይነቶች በብዛት የሚመገብ ባህል ውስጥ ነው ያለነው እና ከምግብ ጋር የተያያዘውን ምናልባት ብዙዎች ይረዱት ይሆናል። ነገር ግን ከሰውነት የሚመነጭ አሲድ ነክ ሁኔታ ያን ይከስታል የሚባለው የቱን ያህል ተጨባጭነት አለው? እንዴትስ ይፈጠራል ያ የማቃጠል ስሜት?
በእርግጥ እንግዲህ የቃር ሁኔታ የሚፈጠረው ምግብ ተበልቶ ጨጓራ ውስጥ ካረፈ በኋላ ከአሲድ ጋራ ይደባለቃል። አንዳንድ ጊዜም ደግሞ ምግብም ሳይበላ ጨጓራ ውስጥ አሲድ ልጅ ይኖራል። ብዙ ጊዜ በተለይ ደግሞ ሰውነታቸው ወፈር ያለ ሰዎች፣ ቦርጫሞች ጨጓራ ላይ ተጽዕኖ ስለሚያመጣ ቦርጩ በጨጓራና በምግብ መዋጫ ቱቦ መካከል የሚገኝ የሚዘጋና የሚከፈት ምግብ ስንበላና ሳንበላ የሚከፈትና የሚዘጋ እንደ በር ነው ብለን እንኳን ባንልም፣ ነገር ግን እንደ መቋጠሪያ አይነት የሚከፈታለ ምግብ ስንበላ ጨጓራ ውስጥ ይገባል፣ ከዛ በኋላ ይዘጋል እና ያ ነገር በተለያዩ ምክንያቶች የሚደክምበት ሁኔታ ይፈጠራል። ቅድም እንዳልኩት ቦርጫ አንዱ ነገር ነው እና የተለያዩ አይነት ስራዎች ለምሳሌ የሆድ ስፖርትን ቢሆን ተበልቶ የሆድ ስፖርት ቢሰራ ያ የሚከላከለው ነገር የመከፈት እድል ስለሚያጋጥመው የተበላው ምግብ አሲዱም አንዳንድ ጊዜ ሐሞትም ከትንሹ አንጀት ወደ ጨጓራ ይመጣል። አሲድ ጨጓራ ውስጥ ነው የሚመነጨው። እነዚህ ነገሮች ወደ ምግብ መዋጫ ቱቦው ሲመላለሱ፣ በተለይ ደግሞ ይሄ በድግግሞሽ የሚሆን ከሆነ ምግብ መዋጫ ቱቦውን ያቆስለዋል፣ ያስቆጣዋል እና ይሄ ሁኔታ እንግዲህ የመቁሰል ነገርን ስለሚፈጥር ህመሙ ከዛ የመነጨ ነው እና በነርቮች አማካኝነት ይተላለፍና ማንኛውም ሰው ይህንን የቃር ስሜት እንዲኖረው ያደርጋል ማለት ነው።
መልካም። ቃር በጊዜያዊነት ቀደም ብለው ከገለጿቸው የህመም ስሜቱን ሊፈጥሩ የሚችሉ ከምግብ በኋላ በተንጋለሉ ጊዜ ቅድም እንዳሉት ከፍተኛ የሰውነት ክብደት ኖሮ በዚያ ላይ እንቅስቃሴም ሲታከልበት ሊፈጠር የሚችለው ወዲያው ከምግብ በኋላ የሚደረግ እንቅስቃሴ ከገለጹት ውጪ በሌሎች አሳሳቢ ህመም ሁኔታዎችም ያ ስሜት ሊመጣ ይችል ይሆን? ተመሳሳይ ስሜትስ የሚፈጥሩ ነገር ግን ቃር ያልሆኑ የህመም አይነቶች ይኖሩ?
ቃር ስሜት ከጨጓራ ቅድም እንደገለጽኩት አሲድ ወደ ምግብ መዋጫ ቱቦ ሲመለስ የሚፈጠር ነገር ነው። ጨጓራ ውስጥ አሲድ ሲኖር ሁልጊዜም ይኖራል፣ የሚመነጨውም ከዛ ነው። ምግብ ለመፍጨትና ለተለያዩ ጉዳዮች ይጠቅማል። ጨጓራ ውስጥ ሲሆን ጨጓራ ላይ ጉዳት አያስከትልም፣ ምክንያቱም ጨጓራ የሚከላከልበት ሁኔታዎች አሉ። ነገር ግን ምግብ መዋጫ ቱቦ እንደ ጨጓራ መከላከያ የለው። ስለዚህ አሲዱ በተደጋጋሚ ወደዛ ሲመጣ ይልጠውና የመቁሰል ነገርን ያመጣል። ያ ነገር ደግሞ ለረጅም ጊዜ ሲቆይም ወደ ካንሰርነት የመቀየር የመጥበብ ነገርም ያመጣል። ምግብ ለመዋጥም ያስቸግራል። ስለዚህ ቃር ብለን የምንጠራው ነገር ለዚህ በሽታ ልዩና መግለጫ ምልክቱ ነው። እንደውም የምርመራው ነገር ኢንዶስኮፒ ወይም ደግሞ የራጅ ምርመራም ከመደረጉ በፊት የቃር ስሜቶችን በክራይቴሪያነት በመውሰድ በመለኪያነት በመውሰድ የምግብ መዋጫ ቱቦው ችግር ደርሶበታል ብሎ ለማለትና ሕክምና ለማዘዝም በሚያስችል ሁኔታ የቃር ምልክት በጣም ልዩ ምልክት ነው ለዚህ ጉዳይ። ነገር ግን አንዳንድ የተለያዩ ቁስሎች በተለያየ የቫይረስ ኢንፌክሽን ምክንያት በሚኖርበት ጊዜ ምግብ ቃር ሳይሆን ህመም ሊኖር ይችላል። ምግብ በሚዋጥበት ጊዜ ግን እሱ ቃር ነው አንለውም። ከምግብ መዋጥ ጋር የተያያዘ ህመም ነው የሚፈጠረው። ነገር ግን ቅድም እንደገለጽኩት ከቃሩ ባሻገር መዋጥ አንድ ሰው ከተቸገረ ያ የቃሩ የሚያመጣው ችግር በምግብ መዋጫ ቱቦ ውስጥ ወደ መጥበብ ይሄዳል ብያለሁ። እና ቃርና ምግብ የመዋጥ ችግር ከተከሰተ ጥበት መጥቷል ለማለት ያስችላል። ጥበቱ እንግዲህ በካንሰርም ምክንያት ሊሆን ይችላል፣ ወይንም ደግሞ ካንሰር ባልሆነ ሁኔታ የተላጠው አቅፍ ሁኔታ እንደ ልብ ስለማይዘረጋና ስለማይከፈት እርስ በርሱ የመያያዝ ነገር ስለሚያመጣ ምግብ ለመዋጥ አስቸጋሪ የሚሆንበት ሁኔታ አለ።
አሉላ እንግዳህ ዶክተር እንዳለ ካሳን በጣም ነው የምናመሰግናቸው። በጣም ጥሩ የሆኑ በርካታ መረጃዎች ነው ስለ ቃር የሰጡን። የሌሎችም ህመሞች ምልክት እንደሆነም የሚሰማ ነገር አለና በዚያም ላይ ብናተኩር
ልክ ነው። ቆንጆ ትክክል ብለሻል። ዶክተር እንዳለ እንደጠቀሱት በዋናነት ቃር ቀላል የሚመስል የህመም አይነት ነው። ነገር ግን ስር ሊሰድ ይችላል። ሌላ ቀርቶ በተለይ ከጨጓራ የሚነሳው አሲድ የጉሮሮ ካንሰር እስከ መቀስቀስ ድረስ የሚሄድበት ሁኔታ አለ። እንዳልሹ ደግሞ በቃርነት ብቻ ሰዎች ግምት አሳድረው ሐኪም ሳያዩ መቼ ነው ሐኪም ማየት ያለባቸውን አንስተናል። የባሰ ችግር ውስጥ ሊወድቁ ይችላሉ። ታዲያ አንድ ዜና ነው ይህን የቀሰቀሰው ቆንጂት፣ ከህመሙ ምንነት ሌላ ለዚሁ ቃር ይወሰድ የነበረ በጣም ታዋቂ መድኃኒት ዛንታክ የተባለ ካንሰር ቀስቃሽ ነው የሚል ሳይንሳዊ ጥናት ወጥቷል። ስለ እሱም ስለ ሌሎች የሕክምና አማራጮችም
ቅድም ያልሽን ጀምሮ እንመለሳለን።
በሚቀጥለው የሐኪሞን ይጠይቁ ጠብቁ። የዛሬውን ግን በዚሁ አበቃ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍኤም 94.3 በናይል ሳት በየቀኑ ከምሽቱ ሰዓት ጀምሮ የሚያስተላልፈውን ስርጭት ዛሬ ያዘጋጀውን እዚህ ላይ አበቃ።
ያስተናገድናችሁ አሉላ ከበደ
እኔም አሉላና ቆንጅት ባልደረባዬ
ቆንጅት፣ በእኛ በኩል ደህና ደሩ። ትግርኛ ቋንቋ ስርጭት ይቀጥላል።